ይህ የአሜሪካ ድምጽ ነው። በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ግንቦት 20 2016 ዓ.ም ተምረት ዝግጅታችን ጀመረ። ኢሰመኮ ለአማራና ለኦሮሚያ ክልል የግጭት ተሳታፊዎች ወደ ሰላም እንዲቀርቡ ጥሪ ያቀረበ።
በስፋት የተዳሰሱት በአስቸኳይ ጊዜ አዋጅ አውድ እንደዚሁም በሁለት ክልሎች ማለትም በአማራና በኦሮሚያ ክልሎች ከተራዘሙ የትጥቅ ግጭት ጋር በተያያዘ የተፈጸሙ የሰብአዊ መብት ጥሰቶች በተለያዩ ቡድኖች በመንግስት የጸጥታ ኃይሎች፣ ሌሎች በሁለቱ ክልሎች በሚንቀሳቀሱ የታጣቂ ቡድኖችና ሌሎች እስካሁን ድረስ ማንነታቸው ባልታወቁ ደግሞ እንደዚሁ ታጣቂ ቡድኖች እንደዚሁ በተለያዩ ቦታዎች ላይ የተፈጸሙ የሰብአዊ መብት ጥሰቶችን በሚመለከት ነው።
በዚህ ዙሪያ ዘገባ አለን። በሌላ በኩል ደግሞ የክሮምና ኦፍላ ወረዳ ነዋሪዎች ሰብአዊ መብታችን በትግራይ ታጣቂዎች እየተጣሰ ነው ብለዋል። ይህንና ሌሎች የሀገር ውስጥ እንዲሁም ደግሞ የውጭ ሀገር ዓለም አቀፍ ዜናዎችን ነው ወደ እናንተ የምናደርሰው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ ያከናውንልናል። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጇ ናት። ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች፣ የዲጂታል ባለሙያዎች ጋር በመሆን አብራችሁን ዘንድ በአክብሮት እየጋበዝኩ አሁን ለዜናዎቹ ወደ አሉላ ከበደ እመራችኋለሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በዩናይት ስቴትስ ከባድ ዝናብና አውሎ ንፋስ 22 ሰዎችን ገደለ። ለፍልስጤም የሉዓላዊ አገርነት ዕውቅና መስጠት ብቸኛው የሰላም መንገድ ነው ሲሉ የስፓኙ ጠቅላይ ሚኒስትር ተናገሩ። የትራምፕ የችሎት ውሎ ዛሬም ቀጥሏል የሚሉት ይገኙበታል። ወደ ዝርዝሩን ዘልቃለን። በዩናይት ስቴትስ ከባድ ዝናብና አውሎ ንፋስ 22 ሰዎችን ገደለ። በማዕከላዊ ዩናይት ስቴትስ ባለፈው ቅዳሜና እሁድ የጣለው ከባድ ዝናብና አውሎ ንፋስ በትንሹ 22 ሰዎችን ሲገድል በመቶዎች የሚቆጠሩ ሰዎች ላይም ጉዳት ማድረሱ ታውቋል። ትላንት ሰኞ የተወሰኑ የምስራቃዊ የአገሪቱ ክፍሎችም በተመሳሳይ ከባድ ዝናብና አውሎ ንፋስ ተመተዋል። በማይክል ብራውን እና አሶሲየትድ ፕሬስ የተናገሩትን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል።
ትላንት ሰኞ በተከበረው የመታሰቢያ ቀን ዋዜማ ባለፈው ቅዳሜና እሁድ በደረሰ ከባድ አውሎ ንፋስና ዝናብ በማዕከላዊና ደቡባዊ ዩናይትድ ስቴትስ ግዛቶች ቢያንስ 22 ሰዎች ሲሞቱ በመቶዎች የሚቆጠሩት ቆስለዋል። ከባድ ዝናብ የቀላቀለው አውሎ ንፋስ በቴክሳስ፣ አርካንሳስ እና ኦክላሆማ ያሉ ቤቶችን በማውደሙ ከፍተኛ የኤሌክትሪክ ኃይል መቆራረጥ አስከትሏል። በምስራቅ ዩናይትድ ስቴትስ ከ400,000 በላይ ደንበኞች የመብራት ኃይል አጥተዋል። በኬንታኪው አደጋም 125,000 ሰዎች የኃይል መቆራረጥ አጋጥሟቸዋል። የአርካንሳስ ክፍለ ግዛት አገረ ገዢ ሪፐብሊካኗ ሳራ ሃከቢ ሳንደርስ በሰሜን ምዕራብ የግዛቱ ክፍል በደረሰው አውሎ ንፋስ 8 ሰዎችን ከገደለ በኋላ የአስቸኳይ ጊዜ አዋጅ አውጀዋል። ስለ ሁኔታው ሲናገሩም
አሁንም ገና ጉዳቱን በመገምገም ደረጃ ላይ ነን። በአደጋው ለደረሰው ጉዳት ትኩረት በመስጠት አፋጣኝ ምላሽ እየሰጠን መቀጠል አለብን። ወደ ማገገሙ ስንመጣ የመልሶ ግንባታው ጥረት ይቀጥላል። ይህ ለአጭር ጊዜ ሂደት አይሆንም።
የቴክሳስ አገረ ገዥ ግሬት አቦት 100 ሰዎች ሲቆስሉ 200 የመኖሪያ ቤቶችና ህንጻዎች መውደማቸውን ገልጸው ባለፈው እሁድ በግዛቲቱ 108 አውራጃዎች ላይ የአስቸኳይ ጊዜ አዋጅ አውጀዋል። ባለስልጣናት እንደተናገሩት በኬንታኪ 5፣ በኦክላሆማ 2 እንዲሁም በቴክሳስ 7 ሰዎች ሞተዋል። ፕሬዚደንት ጆ ባይደን ሀዘናቸውን ገልጸው የፌዴራል መንግስት የአጣዳፊ ጉዳዮች ማስተባበሪያ ተቋም ፌማ የጉዳት ግምገማ እያደረገና የፌዴራል ድጋፍን እያስተባበረ ነው ብለዋል። ከባዱ ዝናብና አውሎ ንፋስ እየተዛባ የመጣው የአየር ንብረት ለውጥ አካል መሆኑ ሲነገር ባለፈው ቅዳሜና እሁድ በደቡብ ቴክሳስና ፍሎሪዳ አካባቢዎች የተመዘገበው ሙቀት ለሶስት አሃዝ የቀረበ መሆኑም ተዘግቧል።
ለፍልስጤም የሉዓላዊ አገርነት ዕውቅና መስጠት ብቸኛው የሰላም መንገድ ነው ሲሉ የስፓኙ ጠቅላይ ሚኒስትር ተናገሩ። ስፓኝ፣ ኖርዌይና አየርላንድ በዛሬው ዕለት የፍልስጤም ግዛትን እንደ አገር ሉዓላዊ ዕውቅና በመስጠት እስራኤል አጥብቃ የተቃወመችውን ተመሳሳይ እርምጃ የወሰዱ ሌሎች ከ140 በላይ የሚሆኑ አገራት ተቀላቅለዋል። የፍልስጤም አስተዳደርን ወሰደ ላሏቸው ማሻሻያዎች አሞገሱትና በአንጻሩ ገንቢ ለሆኑ እርምጃዎች አንዳችም ፍላጎት አላሳየም ያሉትን የእስራኤልን መንግስት ይወቅሱት የኖርዌይ የውጭ ጉዳይ ሚኒስትር ኤስፐን ባርት አይድ በበኩላቸው የሁለቱ ሀገራት መፍትሄ በመባል የሚታወቀውን እቅድ ለማሳካት እንዲሰራ ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። እቅዱ እስራኤልና ፍልስጤም እንደ አገር ጎን ለጎን በሰላም የሚኖር የሚችሉበት ሁኔታ እንዲፈጠር የሚጠይቅ ነው። የስፓኙ ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው በዛሬው ዕለት በሰጡት አስተያየት ለፍልስጤም እንደ አገር ዕውቅና የመስጠቱ እርምጃ በእስራኤላውያንና ፍልስጤማውያን መካከል የሰላም ማስፈንጥረት እንዲሳካ የታለመ ነው ብለዋል። እስራኤልና ፍልስጤም እንደ አገር የህዝቦቻቸውን ደህንነት ተጠብቆ በሰላም የሚኖርበት ሁኔታ ይፈጠር ዘንድ ብቸኛው መፍትሄ ነው ብለን ሁላችንም የምንቀበለው መንገድ ነው ሲሉም ሳንቼዝ አክለዋል። አያይዘውም ለፍልስጤም እንደ ሀገር ዕውቅና ለመስጠት የወሰዱትን ውሳኔ የሁለቱን አገራት መፍትሄ በመባል የሚታወቀውን የሚቃወመውን አሸባሪ ድርጅት ሐማስን ሙሉ በሙሉ ውድቅ የምናደርግ መሆናችንን የሚያሳይ ነው ብለዋል። ስፓኝ፣ ኖርዌይና አየርላንድ ለፍልስጤም አስተዳደር ሉዓላዊ ሀገርነት ዕውቅና ለመስጠት ያላቸውን ፍላጎት ባለፈው ሳምንት ነው ለመጀመሪያ ጊዜ ይፋ ያደረጉት። ይህንንም ተከትሎ አገሮቹ የወሰዱትን እርምጃ ለሐማስ የቀረበ ስጦታ ያለችው እስራኤል አምባሳደሮቿን ከሶስቱም አገራት በመጥራት ተቃውሞዋን ገልጣለች። በተያያዘ ዜና የእስራኤሉ የውጭ ጉዳይ ሚኒስትር እስራኤል ካትስ ዛሬ ሲናገሩ በአይሁዳውያን ላይ የዘር ማጥፋትና የጦር ወንጀሎችን በማነሳሳት ከመተባበር የሚቆጠር ነው ሲሉ የስፓኝን መንግስት ወንጅለዋል። በሌላ በኩል ከፍተኛ ተሰሚነት ያላቸው ምዕራባውያን ሀያላን መንግስታትና ከአንድ ሶስተኛ በላይ የሚሆኑት የተባበሩት መንግስታት ድርጅት አባል አገሮች አሁንም ለፍልስጤም አስተዳደር ሉዓላዊ አገርነት እውቅና አይሰጡም። ይህ በእንዲህ እንዳለ ሐማስ የሚቆጣጠረው የጋዛው ጤና ጥበቃ ሚኒስትር እንደዘገበው ወራት ባስቆጠረው የእስራኤልና የሐማስ ጦርነት እስካሁን ከ36,000 በላይ ፍልስጤማውያን በእስራኤል ጥቃት ተገድለዋል። የትራምፕ የችሎት ውሎ የዩናይትድ ስቴትሱ ፕሬዚዳንት ለወሲባዊ ፊልም ተዋናይ ከተከፈለ የአፍ ማዘጊያ ገንዘብ ጋር ተያይዞ በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ የተከፈተው የክስ ሂደት ዛሬም ቀጥሏል። በዛሬው ችሎት ውሎ የትራምፕ ጠበቃ የችሎቱ ደንበኛቸው እንደ አውሮፓውያን ዘመን አቆጣጠር በ2016 ለዋይት ሀውስ ባበቃቸው ምርጫ ላይ ህጋዊ ባልሆነ መንገድ ተጽዕኖ ለማሳደር ሞክረዋል በሚል ከቀረቡባቸው ከ34ቱም ክሶች ነጻ ሊባሉ እንደሚገባ በችሎቱ ለተሰየሙት 12 ከህዝብ የተመረጡ ዳኞች ተናግረዋል። የቀድሞ ፕሬዝዳንት ጠበቃ ቶድ ብላንች ትራምፕ የተከፈተባቸውን አንዱንም ወንጀል አልፈጸሙም፣ አቃቤ ህግም ማስረጃ ሊያቀርቡ አልቻሉም ብለዋል። አስከትለውም በአቃቤ ህግ ዋና ምስክር ማይክል ኮህን ላይ በማነጣጠር የሰጡት የምስክርነት ቃል የሐሰት ነው ሲሉ ተከራክረዋል። ትራምፕ የቀረቡባቸው ክሶች በተደጋጋሚ ማስተባበላቸውን ጠበቃቸው ጨምረው ገልጠዋል። ነገ ጠዋት የኒውዮርክ ጠቅላይ ፍርድ ቤት ዳኛ ሁዋን መርሻን ከህዝብ ለተውጣጡት ዳኞች የህግ መመሪያ ከሰጡ በኋላ ክሱ በዝግ ችሎት እንዲመክሩበት ያስረክቧቸዋል ተብሎ ይጠበቃል። በዩናይት ስቴትስ ህግ መሰረት ከህዝብ የተውጣጡ ዳኞች ከ77 ዓመቱ የቀድሞ ፕሬዚዳንት ላይ የጥፋተኝነትም ሆነ ከወንጀል ነጻ ውሳኔያቸውን በሙሉ ድምጽ መስጠት ይጠበቅባቸዋል። ካልሆነ አቃቤ ህግ ክሱን እንደገና መክፈት ወይም አለመክፈት ይወስናል። በፓፑዋ ኒው ጊኒ ለደረሰው የመሬት መንሸራተት ከፍተኛ ውድመት የእርዳታ ጥረቱ ጨምሯል። ከ2000 በላይ ሰዎች በቁማቸው የተቀበሩበትን በፓፑዋ ኒው ጊኒ የደረሰውን ይህን እጅግ የከፋ የመሬት መንሸራተት አደጋ ተከትሎ የአስቸኳይ ጊዜ እርዳታ ጥረቱን ማጠናከሩን የዓለም ሕፃናት ድርጅት ዩኒሴፍ አስታውቋል። እጅግ አደገኛ የመሬት አቀማመጥና እርዳታ በፍጥነት ለማጓጓዝ አዳጋች የሆነው ሁኔታ ተደማምረው ካሁን በኋላ በሕይወት የሚተርፉ ሰዎች የማግኘት እድሉ አናሳ አድርጎታል ተብሏል። የዩኒሴፏ ተወካይ አንጀላ ከርኒ ሲያስረዱም አስከፊው አደጋ የተረፉ ሰዎችን ለመርዳት ከፓፑዋ ኒው ጊኒ ባለስልጣናትና ከማህበረሰብ ተቋማት ጋር በቅርበት እየሰራን ነው ብለዋል። ከርኒ አክለውም የአደጋው ሰለባ ከሆኑት መካከል ከ40% በላይ የሚሆኑት ወላጆቻቸውና መኖሪያቸውን ያጡ እንዲሁም የሚኖሩበት ሁኔታ ከመሰረቱ በመፋለሱ ለብርቱ ያምሮ መናወጥ የተጋለጡ እድሜያቸው ከ16 ዓመት በታች የሆኑ ጻራት መሆናቸው ግልጽ ሆኗል ሲሉ ያደጋውን ክፋት አስረድተዋል። በመጨረሻም ከጃፓኑ የኒውክሌር ማመንጫ ይወዳደቁ የኒውክሌር ፍርስራሾችና ቀለጥላጭዎችን አፍሶ የሚያስወግድ ሮቦት ሊሰማራ መሆኑ ተገለጠ። የጃፓኑ የፉኩሺማ ዳይቺ የኒውክሌር ኃይል ማመንጫ ውድመት ከደረሰበት እንደ አውሮፓውያን ዘመን አቆጣጠር ከ2011 ወዲህ ለመጀመሪያ ጊዜ ጉዳት ከደረሰባቸው ከሶስቱ የኒውክሌር ኃይል መቀመሚያዎች የተበተኑ ፍርስራሾችንና የኒውክሌር ቀለጥላጭዎችን በርቁ በሚቆጣጠር ሮቦት አማካኝነት ሊያስወግድ ያቀደበትን መንገድ የድርጅቱ አስተዳደር ዛሬ ያሳይቷል። አጉልቶ የሚያሳይና የሚመዘዙ ቱቦ መሰል መሳሪያዎች አሉት ሮበርት ማሰማራት ከፉኩሺማ ዳይቺ ቁጥር 2 የኒውክሌር ኃይል ማመንጫ አቅራቢያ ወዳድቆ የሚገኘውን የኒውክሌር ፍርስራሽ ለማውጣት ለፊታችን ጥቅምት እቅድ መያዙ ነው የቶኪዮ የኤሌክትሪክ ኃይል ኩባንያ ይፋ ያደረገው። ስራው ሊጠናቀቅ ከታቀደለት ጊዜ ከሁለት አመታት በላይ መዘግየቱም ተዘግቧል። የኒውክሌር ቀለጥላጩን የማስወገዱ ስራ እንደ አውሮፓውያን ዘመን አቆጣጠር በ2021 መገባደጃ ይጀምራል ተብሎ ቢታቀድም በሬክታር ስሌት 9.0 ከተለካውና በ2011 አካባቢውን ከመታወረደ መሬት እንዲሁም ካስከተለው ሱናሚ ለማገገም የተሰራው ስራ ዛቢያ መዘግየቱ ተጠቁሟል። ሮቦቱ ከተሰራበት ከምዕራብ ጃፓኗ ኮቤ በሚገኘው የሚትሱቢሺ የከባድ ኢንዱስትሪዎች የመርከብ መገጣጠሚያ ጣቢያ በተካሄደው በዚህ የሙከራ ማሳያ ሂደት ሁለት እጅ መሰል ማንሻዎች የተገጠሙለት ሮቦት በዝግታ ወርዶ ጥቃቅን ፍርስራሾችን ሲያነሳ አሳይቷል። ቴፕኮ በያዝነው የአውሮፓውያኑ 2024 መጀመሪያ ላይ ሮቦቶች ሊደርሱባቸው ካልቻሉት የፉኩሺማ ቁጥር 1 የኒውክሌር ማመንጫ ከሚገኘው የኒውክሌር ፍርስራሽ ወደ ሌላ ስፍራ እንዳይሰራጭ ከተቀመጠበት መርከብ አቅራቢያ ያለውን ምስል እንዲቀርጹ አራት አነስተኛ ሰው አልባ አካላትን ማሰማራቱም ተዘግቧል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች ተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰን አሉላ ከበደ ነበር። እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ግንቦት 22/2016 ዓ.ም መሰናዷችን ነው። ዝግጅቱን በመምራት አብራችሁ የምቆየው ኤደን ገረመው ነኝ። ዋና አዘጋጇ ጽዮን ግርማ፣ ኤልያስ አስማረ ስርጭቱን ከስቱዲዮ የሚያቀናብርልን ባለሙያ ነው። እንዲሁም ደግሞ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ሲሳይ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን የሚሰሩ ለምን ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽት ወዲያስ ነው አብይ ርዕስ እንሻገር። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት 6 ወራት 161 ሲቪሎች መገደላቸውን ይፋ ያደረገ ሲሆን በተጨማሪም ለአማራና ለኦሮሚያ ክልሎች የግጭት ተሳታፊዎች የተኩስ አቁም ጥሪ አቅርቧል። በአማራና በኦሮሚያ ክልሎች ከተራዘሙ የትጥቅ ግጭቶች ጋር በተያያዘና ከግጭት አውድ ውጭም በርካታ ሲቪሎች መገደላቸውን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ሰላማዊ መፍትሄን ለማፈላለግ በቁርጠኝነት እንዲሰሩ ጥሪ አቅርቧል። አስማማየ ነው ዝርዝር ዘገባ አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ማክሰኞ ባወጣው ሪፖርት ባለፉት 6 ወራት ውስጥ ብቻ ቢያንስ 161 ሲቪሎች በመንግስት የጸጥታ ኃይሎች፣ በኦሮሞ ነጻነት ሰራዊት፣ በአማራ ታጣቂዎች እንዲሁም ማንነታቸው ያልታወቀ ባላቸው ታጣቂዎች መገደላቸውን አመልክቷል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ሪፖርቱ ያካተተውን የጊዜ ሰሌዳና ቦታ በተመለከተ ለአሜሪካ ድምጽ ማብራሪያ ሰጥተውናል።
በዋነኛነት የሪፖርቱ የሸፈነው በቅርብ ጊዜ በተለይም በየካቲት፣ መጋቢት፣ ሚያዝያ፣ ግንቦትም ከፊል የሆኑ የሰብአዊ መብት ጉዳዮችን የሚመለከት ቢሆንም ከዛ በፊትም የተጣሱ ሰብአዊ ጉዳዮችን በሚመለከት ምርመራቸው የተገዩ ክትትላቸው ደግሞ በተለያዩ መረጃ ምክንያት የተገዩ ጉዳዮች እንደዚህ ተጠናቀው በዚህ ጊዜ ውስጥ የተተካተቱ እንዳሉ እንደዚሁ መናገር ፈልጌ ነው። በስፋት የተዳሰሱት በአስቸኳይ ጊዜ አዋጅ አውድ እንደዚሁም በሁለቱ ክልሎች ማለትም በአማራና በኦሮሚያ ክልሎች ከተራዘሙ የትጥቅ ግጭቶች ጋር በተያያዘ የተፈጸሙ የሰብአዊ መብት ጥሰቶች በተለያዩ ቡድኖች በመንግስት የጸጥታ ኃይሎች፣ ሌሎች በሁለቱ ክልሎች በሚንቀሳቀሱ የታጣቂ ቡድኖች እና ሌሎች እስካሁን ድረስ ማንነታቸው ባልታወቁ ደግሞ እንደዚሁ ታጣቂ ቡድኖች እንደዚሁ በተለያዩ ቦታዎች ላይ የተፈጸሙ የሰብአዊ ጥሰቶችን በሚመለከት ነው። ከታወዱ ውጭ ደግሞ በተለያዩ ክልሎች ለምሳሌ በአፋር፣ በሶማሌ፣ በሲዳማ፣ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያ እና እንዲሁ በአዲስ አበባ ከተማ መስተዳደር በተለያዩ አውዲዎች ውስጥ እንደዚሁ አሳሳቢ የሆኑ የሰብአዊ መብት ጉዳዮችን ለማንሳት ሙከራ አድርገናል።
ካለፈው ታህሳስ ወር አጋማሽ አንስቶ በኢትዮጵያ ልዩ ልዩ አካባቢዎች እንደተፈጸሙ ከዘረዘራቸው ከህግ ውጭ ግድያና የሲቪል ሰዎች ሞት ህይወታቸው ካለፉት ውስጥ 36 ሰዎች በመንግስት የጸጥታ ኃይሎች፣ 68 ሰዎች በኦሮሞ ነጻነት ሰራዊት ታጣቂዎች፣ 25 ሰዎች በአማራ ፋኖ ታጣቂዎች እንዲሁም 32 ሰዎች ማንነታቸው ያልታወቁ ባላቸው ኃይሎች በአጠቃላይ 161 ሰዎች መገደላቸውን ሪፖርቱ ያትታል። ግድያዎቹ የመንግስት የጸጥታ ኃይሎችን ጨምሮ በተለይም በአማራ ክልልና ኦሮሚያ በሚንቀሳቀሱ ታጣቂዎች መፈጸማቸውን ዶክተር ሚዛኔ ለአሜሪካ ድምጽ ተናግረዋል።
በሁለቱ ክልሎች በተለይም ማለት ነው በተለያዩ ሁኔታዎች ላይ ለምሳሌ በድሮን ጥቃት የሚፈጸሙ ግድያዎች እንዳሉ አመልክተናል። ከዛ በተጨማሪ ደግሞ በሁለቱ ክልል በሚንቀሳቀሱ ታጣቂ ኃይሎች በተለይም በኦሮሚያ ክልል ውስጥ የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ የምንለው፣ በአማራ ክልል ደግሞ እንደዚሁ የሚንቀሳቀሱ ታጣቂዎች በተለምዶ ፋኖ የምንላቸው፣ በእነዚህ አካላት እንግዲህ አንዱኛውን ወገን ትደግፋላቸው። ያውም አዳዲስ ነገሮች ደግሞ ዴቨሎፕ እያደረጉ ያሉት የመንግስት አካላት ወይም ደግሞ የመንግስት የተጣቀሰ ኃይሎች ዘመድ ናቸው በሚል ምክንያት እና በተለያዩ ምክንያቶች እንደዚሁ ከህግ ውጭ ግድያዎች እንደተፈጸሙ ለማየት እና ለመረዳት ሞክረናል ማለት ነው። ከዚህ ጋር በተያያዘ እንግዲህ ግድያው ሲኖር ደግሞ በርከት ያሉ የአካል ጉዳቶች በተለያዩ ቦታዎች ላይ እንደተከሰቱ አይተናል። የንብረት ውድመት እንግዲህ ቃጠሎች ይኖራሉ፣ ዝርፊያዎች ይኖራሉ በተለያዩ አካባቢዎች ላይ። እነዚህ ደግሞ በጣም ተስፋፍተው የቀጠሉ አሳሳቢ ግድያዎች ናቸው። ዝርዝር ጉዳዮችን በሚመለከትን እንግዲህ የት ቦታ በማን ላይ ደረሰ፣ ለዚህ ጉዳይ ላይ ጉዳዩን ፈጻሚ ናቸው ተብለው የተለዩ ኃይሎች እነማን ናቸው የሚሉ ዝርዝር ጉዳዮች ስላሉ እዚያ ሪፖርት ላይ ማየት ይቻላል።
በግጭት አውድ ውስጥና ከግጭት አውድ ውጭ ከሚፈጸሙ የሰብአዊ መብቶች ጥሰቶች መካከል የአካል ጉዳት፣ የንብረት ውድመትና ዘረፋ፣ የዘፈቀደ የጅምላና የተራዘመ ስርዓትና የተፋጠነ ፍትህ እጦት፣ አስገድዶ መሰወር፣ እገታና የአገር ውስጥ መፈናቀል እጅግ አሳሳቢ ሆነው መቀጠላቸውን ሪፖርቱ አመልክቷል። የዘፈቀደ ህገወጥ የጅምላና የተራዘመ ስርዓትና የተፋጠነ ፍትህ እጦትን በተመለከተ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በአዋሽ አርባ በቁጥጥር ስር የዋሉ ሰዎችን ሰብአዊ መብቶችን አያያዝ በሚመለከት ታሳሪዎች ከቤተሰቦቻቸው ጋር በስልክ እንዲገናኙ ማድረግን ጨምሮ መሻሻሎች ቢኖሩም አሁንም ግን በአስቸጋሪ ሁኔታዎች ውስጥ እንደሚገኙ ሪፖርቱ ገልጿል። በሪፖርቱ በሌሎች የአገሪቱ ክፍሎች ከአስቸኳይ ጊዜ አዋጅ ጋር በተያያዘ አሁንም በርካቶች ለተራዘመና የዘፈቀደ እስራት መዳረጋቸውም ተገልጿል። ዶክተር ሚዛኔ አባተ በድጋሜ
እገታ የሚመለከተው በተለይም በመንግስት አካላት ያልሆኑ ወገኖች ሰዎችን ነጻነታቸውን በመንፈግ የተለያየ ቦታ በመውሰድ የሚያግቱበትና በተለይም ከገንዘብ ጋር የሚያያዝ ነው። በአብዛኛው ያየናቸው ጉዳዮች እንግዲህ ሰዎች ከተያዙ ቦታ ገንዘብ የሚጠየቁበት፣ አንዳንድ ጊዜ ደግሞ ገንዘቡን መክፈል ሳይችሉ ከከፈሉም በኋላ ደግሞ ለመንግስት ጸጥታ አካላት ጉዳዩን ያደርሳሉ በሚል ፍርሃት እየተገደሉ ያሉበት ሁኔታ እንዳለ እንደዚህ በብዛት ለማመላከት ሞክረናል ማለት ነው። አስገድዶ መሰወር የሚለው ግን በመንግስት የጸጥታ ኃይሎች ሰዎች በመንግስት የጸጥታ ኃይሎች ይወሰዳሉ፣ እኛ በለየናቸው ጉዳዮች ላይ የት እንደታሰሩ፣ በሁኔታዎች ሁኔታ እንደታሰሩ፣ እንዲሁም ቤተሰብ እና ሌሎች መጎብኘት የሚፈልጉ አካል ማየት የማይችሉበት ቦታ፣ የሰዎቹ የህግ ሁኔታ ወይም ደግሞ ፍርድ ቤት ለመቅረባቸው የማይታወቅበት ሁኔታ ያሉ አስገድዶ የተሰወሩ በርካታ ሰዎች እንዳሉ፣ ከነዚያም ደግሞ የተወሰኑት ተለቀው ለእኛም ምስክር የሰጡ እንዳሉ እናውቃለን። በቆይታቸው ወቅት ባልተመቻቸ ሁኔታ፣ መሰረታዊ አቅርቦት በሌለበት ሁኔታ፣ እንደዚሁም እንግልትና የሰብአዊ አያያዞችን የተፈጸመባቸው መሆኑን ለመረዳት ችለናል።
የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ሪፖርት የአገር ውስጥ መፈናቀል አሁን መቀጠሉን ገልጿል። የትግራይ ታጣቂ ቡድኖች ሲል የገለጻቸው አካላት አላማጣን ጨምሮ በአካባቢ ወረዳዎች መንቀሳቀሳቸውን ተከትሎ ከሚያዝያ 7 ቀን 2016 ዓ.ም ጀምሮ በርካታ ቁጥር ያላቸው ነዋሪዎች በደህንነት ስጋት ሳቢያ ከመኖሪያቸው እንደተፈናቀሉ አስታውቋል። ቁጥራቸውም 47,000 እንደሚደርስ ኮሚሽኑ በሪፖርቱ አመላክቷል። ዶክተር ሚዛኔ አባተ ሪፖርቱን ተከትሎም ኮሚሽኑ ባወጣው ምክር ሀሳብ ላይ ተከታዩ ማብራሪያ ሰጥተውናል።
በተለይም በመንግስት በኩል ደግሞ ሰብአዊ መብቶችን በማስከበር ረገድ ዋነኛ ኃላፊነት ያለበት ተቋም በመሆኑ ሰብአዊ መብት ጥሰት ላይ የተሳተፉ ማናቸውም ታጣቂ ቡድኖችም ቢሆን በመንግስት የጸጥታ አካላት በኩል ያሉ ተጠያቂነትን የማረጋገጥ ስራ ዓለም አቀፍ እና ሀገር አቀፍ ስታንዳርዶች ያሟላ የወንጀል ምርመራና የክስ ሂደት እንዲጀመር አመልክተናል። ጉዳት ለደረሰባቸው ህብረተሰብ ክፍሎች ደግሞ እንዲካሱና መልሰው የሚቋቋሙበት ሁኔታ እንዲመቻች። እነዚህ ነገሮች አዲስ አይደሉም፣ በበፊትም ምክር ሀሳቦቻችን የጠቀስናቸው አሁንም ደግሞ እንዲሁ ደግመን እንዲካተቱ ያደረግናቸው ነገሮች ነው። ከአስር ጋር በተመለከተ እንግዲህ አንድ ሰው በቁጥጥር ስር ሊውል የሚችለው ወንጀል ስለፈጸሙ ምክንያታዊ ፕሪፓሬ ሲኖር ነው። ይህ ሁኔታ ባልተሟላበት ሁኔታ ታማኝ ክስ ሳይቀርብባቸው የተያዙ ሰዎች በእገታ ሁኔታ ውስጥ እንደዚህ የቆዩ ሰዎች ያለምንም ቅድመ ሁኔታ እንዲፈቱ ጥሪ አቅርበናል። የሀገር ውስጥ ተፈናቃዮችን በሚመለከት እንግዲህ ዋናው ነገር በቂ የሆነ የሰብአዊ ድጋፍ እንዲቀርብ ያመላከትንበት ምክር ሀሳብ አለ። ወደ ቀያቸው የሚመለሱበት ሁኔታ እንዲመቻች፣ እንዲሁ ለመፈናቀል ምክንያት የሆነው የጸጥታ የሰላም መደፍረስ ሁኔታ ደግሞ እንዲስተካከል አስፈላጊ የሆነው እርምጃ እንዲወሰድ የሚሉ በርካታ ምክር ሀሳቦችን ነው ያካተት ነው።
የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ሪፖርት ላይ የመንግስት ምላሽ ለማካተት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልክ ላይ የደወልን ቢሆንም ባለማንሳታቸው ማካተት አልቻልንም። በሌላ በኩል በዚህ ሪፖርት ላይ የተጠቀሰው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ለቪኦኤ በሰጡት ምላሽ በኦሮሚያ ክልል ውስጥ የተፈጸሙት ወንጀሎችና የመብት ጥሰቶች በታጣቂዎች ላይ የተሳበበና ሚዛናዊነት የጎደለ ነው በማለት አልተቀበሉትም። ተፈጽሟል የተባሉ ወንጀሎችም በገለልተኛ አካል ሊጣሩ ጠይቀዋል። በሪፖርት ውስጥ የተጠቀሱት በአማራ ክልል ከሚንቀሳቀሱ የፋኖ ታጣቂዎች ምላሽ ለማግኘት ያደረግነው ሙከራም አልተሳካም። ሆኖም ከዚህ ቀደም በሲቪሎች ላይ ጉዳት ያደርሳሉ በሚል የሚቀርብባቸውን ወንጀሎች ማጣጣላቸው ይታወሳል። የግጭት ተሳታፊዎች በሚቆጣጠሯቸው አካባቢዎች ሰብአዊ መብቶችን አክብረው እንዲንቀሳቀሱ፣ በሲቪል ሰዎች ሕይወት አካልና ንብረት ላይ ጥቃት ከማድረስ እንዲቆጠቡም ኮሚሽኑ አሳስቧል። የአማራና የኦሮሚያ ክልሎችን ጨምሮ ሁሉንም የትጥቅ ግጭቶች በውይይት በመፍታት ዘላቂ ሰላምና የሰብአዊ መብቶች መከበር ማረጋገጥ እንደሚገባ አስገንዝቧል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የምትከታተሉት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን መሰናዶችን ነው። የምሽቱን አብይ ርዕስ እዚህ ላይ አጠናቀናል። የትንታኔው መጽሔት ይቀጥላል። የኮረምና ኦፍላ ወረዳ ነዋሪዎች ሰብአዊ መብታችን በትግራይ ታጣቂዎች እየተጣሰ ነው አሉ። የትግራይ ታጣቂዎች በቅርቡ በያዟቸው የኮረም ከተማና የኦፍላ ወረዳ የሰብአዊ መብቶች ጥሰት እየፈጸሙ እንደሆነ የከሰሱ የአካባቢ ነዋሪዎቹ ጥሰቱ ደብዛን እስከ ማጥፋትና ድብደባ ማድረስንም እንደሚደርስ ተናግረዋል። የኮረም ከተማ አስተዳደርም በነዋሪዎቹ የቀረበው ክስ ትክክለኛ ነው ሲል አረጋግጧል። የከተማው ከንቲባ ብርሃኑ ኃይሉ ባለፉት ጥቂት ቀናት ውስጥ 4 ሰዎች ታፍነው የደረሱበት አለመታወቁንና ሌሎች ከ7 የሚያንሱ ደግሞ በተፈጸመባቸው ድብደባ መጎዳታቸውን አስረድተዋል። የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ግን ክሱ ከእውነት የራቀና መሰረተ ቢስ ነው ሲሉ አጣጥለውታል። በአንጻሩ የሰብአዊ መብት ጥሰቶች እንዳይፈጸሙ የትግራይ ታጣቂዎች ከሚመለከታቸው የፌዴራል አካላት ጋር በመተባበር እየሰሩ መሆናቸውንም ዋና አስተዳዳሪው አስታውቋል። ይህ በእንዲህ እንዳለ የአማራ ብሔራዊ ንቅናቄ አብን ፓርቲ በወቅታዊ ጉዳይ ላይ ባወጣው መግለጫ የራያ ወረዳዎችንና የአላማጣ ከተማ አካባቢዎችን በወረራ ተቆጣጥረዋል ያላቸውን የህወሓት ታጣቂዎች በግድያ ማፈናቀልና በዘረፋ ድርጊቶች ወንጅሏል። መስፍን አራጌ ዘገባ አለው።
የማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው በፌደራሉ መንግስትም ሆነ በፕሪቶሪያው የሰላም ስምምነት አከራካሪ በሚል ከሚጠቀሱት አካባቢዎች መካከል ኮረም ከተማና ኦፍላ ወረዳ ከሰሜን ኢትዮጵያ ጦርነት በኋላ ዳግም በተቆጣጠሩት የትግራይ ታጣቂዎች አለመረጋጋትና የሰብአዊ መብቶች ጥሰት እየደረሰባቸው እንደሚገኝ ነዋሪዎች ለአሜሪካ ድምጽ ገልጸዋል። አካባቢዎቹ ከትግራይ ክልል ተቀስቅሶ ወደ ሰሜን ኢትዮጵያ አማራና አፋር ክልል የተስፋፋው ጦርነት ከመቀስቀሱ አስቀድሞ በትግራይ ክልል አስተዳደር ስር የነበሩ ሲሆን ከጦርነቱ በኋላ ደግሞ በአማራ ክልል አስተዳደር ስር ሲተዳደር የቆየ ነው። ስሜ አየር ላይ ቢውል በራሴም ሆነ በቤተሰቤ ላይ የደህንነት ስጋት ይፈጥራል ያሉ አንድ የኮረም ከተማ ነዋሪ ከትግራይ መጡ ያሏቸው ታጣቂዎች መግባታቸውን ተከትሎ ሰብአዊ ሲሉ የዘረዘሯቸው ጉዳቶች እየደረሱ መሆኑን ተናግረዋል።
በቃ ተንበርከኩ፣ እጃቸው ወደ ላይ ፈተሻላችሁ ምናምን የምል ነው። ምን አለ የሚያስፈትሸን? ከፈለጋችሁ መታወቂያ ማየት ነው። አለበለዚያ ደግሞ ምን የሚያስፈት ሽን የሚያስበረክክ ነው ያለን ነው። በቃ ካልተበረከካችሁ ካልተፈተሻችሁ ያው ትመታላችሁ ከዚህ በኋላ የምን ሀሳብ ነው። እነሱም እንግዲህ መሳሪያ ያለው ነው የሚያሸንፈው፣ ያው በመሳሪያ ጎዳቸው። የደረሰው ጉዳት እግሩ ነው የኔ ልጅ የደረሰው እግሩ በሰላት መስቷል።
በተፈጠረው የጸጥታ ችግር ምክንያት ከኮረም ከተማ ተፈናቅለው በቆቦ ከተማ በሰዎች ቤት ተጠልለው እንደሚገኙ ገልጸው በተመሳሳይ የደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ አስተያየት ሰጪም ጥለዋቸው የመጡት ቤተሰቦቻቸው ደህንነት እንደሚያሳስባቸው ገልጸዋል።
እስካሁን ድረስ በጠቅላላ ወደ 13 ሰዎች ናቸው ታስረው የተወሰዱ። በተጨባጭ ስማቸው የሚታወቅ ከነዚህ ውስጥ አሁን ድብደባ አለ፣ ጥፍር ተነቀለ አለ፣ የሃይማኖት አባቶች እንደዛ ተወስደዋል፣ መምህራንም ተወስደዋል። የተገደሉ ሁለት ልጆች በተጨባጭ የምናውቃቸው አሉ። ይሄ ሞባይል፣ ሽርጥ፣ ልብስ፣ በርበሬ፣ ብር ምናምን እየተዘረፈ ነው የሚለው በጣም ብዙ ሰዎችን አትርፋል። ፌደራል ፖሊስ ነገራችን ላይ በዚህ አጋጣሚ ማመስገን የሚገባን ፌደራል ፖሊስ ትልቅ ስራ እየሰራ ነው ያለው። እዛ አካባቢ ሰው እንዳይጎዳ ማለት ነው። እሱ በሌለበትና በሌሊት ወይም ደግሞ እሱ በማይገኝበት ቦታ ደብቆ በመውሰድ ነው እንጂ ፌደራል ፖሊስ ያው ጥሩ ሰርቷል።
የደቡብ ትግራይ ዋና አስተዳዳሪ ሀፍቱ ኪሮስ ግን ወንጀላውን ከእውነት የራቀ ሲሉ አጣጥለውታል። በአንጻሩ ሰብአዊ ጥሰቶች እንዳይፈጸሙ የትግራይ ታጣቂዎች ከሚመለከታቸው የፌዴራል አካላት ጋር በመተባበር እየሰሩ መሆናቸውን አስታውቀዋል።
የኦፍላና የኮረም እንዲሁም በሌሎች አካባቢዎች ሚሊሻዎችና ፖሊሶች አንዳንድ ቦታ ላይ የህዝቡን ሰላምና ጸጥታ ለማስከበር ከፌዴራል ኃይሉ ጋር ሆኖ እየተንቀሳቀሰ እንዳለ ይታወቃል። ከዚህ የተለየ ኃይል የለንም። ይህንን እያደረግን ያለ ነው የህዝብ የኛ ስለሆነ ነው። ይህንን ህዝብ የማፈን የማንገላታት ሌሎችም ስራዎች ልንሰራ የሚያስችለን አንዳችም ነገር የለም።
የተለመዱ አይነት ሲሉ የጠሯቸው የጸጥታ ችግሮች እንዳይከሰቱም ከህዝቡ ጋር እንደሚመክሩ አክለዋል።
እንደነዚህ አይነት ነገሮች በሌላውም በማንኛውም ኃይል እንዳይከሰቱ የመከላከልና ህዝቡን አሳትፈን የአካባቢውን ጸጥታ የአካባቢውን ልማት እንዲሁ በፕሪቶሪያው ስምምነት ከዛ በኋላም በተደረጉ ስምምነቶች መሰረት ከሚተገበር ድረስ ይሄንን ለማስከበር ነው። የህዝቡን ደህንነት ለማስጠበቅ ብለን ከፌዴራል መንግስቱ ጋር እያደረግን ያለውን ቅርበት ይሄንን ይከላከል እንደሆነ እንጂ ወደዚህ የምንገባበት ምክንያት የለም። በዚህ አይነት የሚከሰቱ መደበኛ የሆኑ እንቅስቃሴዎች በሚኖሩበት ሰዓት የተለመዱ አይነት ችግሮች ሊከሰቱ ይችላል። እነዚህን ችግሮች ህዝቡን በማሳተፍ እና የፌዴራል ኃይሉም አለዛው የእኛም ፖሊስና ምልሻ እንዲሁም በተለይም ህዝቡን አደራጅተን የምንሰራው ስራ ስላለ ይህን ያህል የሚያስቸግረን አይደለም ለማለት ነው።
የኮረም ከተማ ጊዜ አስተዳደር ከንቲባ ብርሃኑ ኃይሉ በበኩላቸው ሰዎች ታፍነው መወሰዳቸውንና መደብደባቸውን በቁጥር አስደግፈው አስረድተዋል።
በተለይ በዚህ ሳምንት በጣም የከፋና በጣም አሳዛኝ ሁኔታ እየተፈጸመ ነው ያለው። በተለይ ኮረም ከተማና ኦፍላ አካባቢ ያለው ህዝባችን እየታፈነ ነው ያለው። የተገደለ የቆሰለ ነው ያለው ማለት ነው። አጠቃላይ የታፈኑት 4 ናቸው አሁን የደረሰ ማለት ነው። ኮረም ከተማ ላይ ማለት ነው። ለምሳሌ ሰሞኑን ከታፈኑት መጥቀስ ይችላል ስማቸው። ለምሳሌ ልቀቱ ጓሃን ቀስ ሞላ በየነ አንደኛ፣ ሁለተኛ መምህር ጌታሁን በርሄ፣ ሶስተኛ ሙላት ነጋሽ፣ አራተኛ ጦማይ ነጋሽ። እነዚህ ሰዎች ታፍነው የት ቦታ እንዳሉ ራሱ አይታወቅም ማለት ነው። የፌደራል መንግስት አቅጣጫ ምንድነው የያዘው በግልጽ መታወቅ መቻል አለበት። አሁንም እኛ ማወቅ አልቻልንም ምንድነው የፌደራል መንግስት እያደረገ ያለው።
ይገንዲ እንዳለ የአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳይ ትናንት ሰኞ መግለጫ አውጥቷል። ፓርቲው በመግለጫው ወታደራዊ ዝግጅት ሲያደርግ ነበር ሲል የጠቀሰው የህወሓት ታጣቂ ኃይል በአፋርና አላማጣ ላይ ጥቃት ከፍቷል፣ የራየንና የአላማጣ አካባቢዎችን በወረራ ተቆጣጥሯል ብሏል። ታጣቂዎቹንም በግድያ 10,000 በማፈናቀልና በዘረፋ ወንጅሏል። የትግራይ ክልል ጊዜ አስተዳደር ርዕሰ መስተዳደር ጌታቸው ረዳ ደግሞ ታጣቂዎቹ ከአላማጣ ከተማና ከዙሪያው እንዲወጡ መወሰኑን በማህበራዊ ትስስር ገጻቸው ላይ ባለፈው ግንቦት 16 ቀን 2016 ዓ.ም ባጋሩት መልእክት ማስታወቃቸው አይዘነጋም። በኢትዮጵያ የአሜሪካን አምባሳደር አርቪንግ ማሲንጋ ባለፈው ግንቦት 7 ቀን 2016 ዓ.ም በአዲስ አበባ አሜሪካ ግቢ ባስተላለፉት የፖሊሲ መልእክት የአፍሪካ ሀገራት መቀመጫ ለብዙዎች አፍሪካውያንም የኩራት ምንጭ ሲሉ የጠሯት ኢትዮጵያ መረጋጋቷ፣ መበልጸግና የሰብአዊ መብቶች መከበር ለሌሎች የአፍሪካ ሀገራት ወሳኝ ነው ብለው ነበር። የተወሰኑ ክልሎችን ታጣቂዎችንና ፌዴራል መንግስቱን በመንቀስ ለእውነተኛ ሰላም እንዲጥሩ ለሰላምና እርቅ እንዲተጉ መጠየቃቸውም ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
በደቡብ አፍሪካ የነገ ወሳኝ ምርጫ ዝግጅት በመጠናቀቅ ላይ ይገኛል። ነገ ረቡዕ ደቡብ አፍሪካ ውስጥ ለሚካሄደው ምርጫ የመጨረሻው ዝግጅት እየተጠናቀቀ ነው። የምርጫ የሚካሄደው የዘር መድሎ አገዛዙ ካከተመ ልክ ከ30 ዓመት በኋላ መሆኑ ነው። የነገው ምርጫ ገዢው የአፍሪካ ብሔራዊ ኮንግረስ ለመጀመሪያ ጊዜ በሀገሪቱ ፓርላማ አብላጫ መቀመጫ የማያገኝበት ሊሆን እንደሚችልም ተመልክቷል። የአሶሺየትድ ፕሬስን ዘገባ ቆንጅታይ እንደሚከተለው ታቀርባለች።
ለረጅም ጊዜ ስልጣን ላይ የቆየው የደቡብ አፍሪካው ገዢ ፓርቲ ANC ያለው የህዝብ ድጋፍ ከ50% ያነሰ መሆኑን በርካታ የመራጭ አስተያየት ግምገማዎች ያሳያሉ። ደቡብ አፍሪካ እንደ አውሮፓውያን የዘመን አቆጣጠር በ1994 ዓ.ም ተመረጠ። ለመጀመሪያ ጊዜ ባካሄደችው ዲሞክራሲያዊ ምርጫ በኔልሰን ማንዴላ መሪነት የመንግስት ስልጣን የያዘው ፓርቲ ለመጀመሪያ ጊዜ አብላጫውን የምክር ቤት መቀመጫ ላሸንፍ ይችላል። ሜልቪል በተባለው የጆሃንስበርግ አካባቢ የምርጫ ሰራተኞች ለነገ ረቡዕ ድምጽ መስጫ የሚሆኑ ጣቢያዎችን እያዘጋጁ ነው። በአቅራቢያው በሚገኘው የጆሃንስበርግ ዩኒቨርሲቲ ፊት ለፊት ደግሞ አብዛኞቹ ANC ስልጣን ከያዘ በኋላ የተወለዱ የሆኑ ወጣቶች በሀገሪቱ ያሉት የኢኮኖሚ ችግሮች እንደሚያበሳጫቸውና ለውጥ ማየት እንደሚፈልጉ ይናገራሉ። በዚህ ምርጫ የወጣቶች ድምጽ ወሳኝ እንደሚሆን ነው የተጠበቀው። ስለምን ከተመዘገቡት ድምጽ ሰጪዎች መካከል 42% የሚይዙት 40 ዓመት ያልሞላቸው መራጮች በመሆናቸው ነው። የ21 ዓመቷ ሻሚሶ ቴቦጎ ቦፓፔ የጆሃንስበርግ ዩኒቨርሲቲ ተማሪ ነች። በአጠቃላዩ በሀገሪቱ መሪዎች ላይ እምነት ስለሌለን ለብዙዎቻችን ማንን እንደምንመርጥ መወሰኑ አዳጋች እየሆነብን ነው ስትል አስረድታለች።
Young people probably don't know where to even start with politics because I think
ወጣቶቹ የፖለቲካ ተሳትፎ የት ጋር እንደሚጀምሩ እንኳን የሚያውቁ አይመስለኝም። ለኔም ጭምር ከባድ ነገር ነው፣ የሚያስፈራም ነገር ስለሆነ ነው። ወጣቶቹ ማንን እንምረጥ በማለት እያወጡ እያወረዱ መሆኑን አስተውያለሁ። የትኛውን እንደምናምን አናውቅም። ሶስቱ ትላልቆቹ ፓርቲዎች ካልታመኑ ሌላ የትኛውን ፓርቲ እንመን? ሌላው ነገር ደግሞ ትናንሾቹ ፓርቲዎች ላይ እምነታችንን እንዳንጥል ትላልቅ ቦታ ተሰጥቷቸው ሰርተው ስላላየናቸው ቢመረጡ ምን እንደሚሰሩ አናውቅም። ስለዚህ እነሱን እናምናለን ለማለት አንችልም።
ሚሼል ካማንጋ ደግሞ በቅርቡ ነው ከዩኒቨርሲቲው የተመረቀችው። እሷና ሌሎችም ከሷ ጋር የተመረቁ ተማሪዎች ስራ እናገኛለን ወይ የሚለው ጉዳይ እያሳሰባቸው መሆኑን ገልጻ የሌሎችን አያሌ ወጣቶች የለውጥ ጥሪ አስተጋብታለች።
For me I feel like voting there it brings change because
እንደኔ ከሆነ ድምጽ መስጠቱ ለውጥ የሚያመጣ ይመስለኛል። ምክንያቱም አብዛኞቻችን የዩኒቨርሲቲ ተማሪዎች ከአሁን በፊት በምርጫ ተሳትፈን አናውቅም። ስለዚህ ባሁኑ አንድ ነገር ማየት እንፈልጋለን። ምክንያቱም እኔም ከተፈጠርኩ ወላጆችም ጭምር ማለት ይችላሉ ምንም አይነት ለውጥ አይተን አናውቅም።
ነገረቡ የምርጫ ጣቢያዎች በሀገሬው ሰዓት ከጧቱ 1 ሰዓት ላይ የሚከፈቱ ሲሆን ቀደም ብለው ድምጻቸውን እንዲሰጡ ልዩ ፈቃድ የተሰጣቸው ዜጎች አሉ። በመጦሪያ ቤቶቻቸው ያሉ በርካታ አረጋውያን በነገው በዋናው የድምጽ መስጫ ቀን በሚጠበቀው ረጃጅም ሰልፍ እንዳይንገላቱ በማሰብ ባሉበት ድምጽ እንዲሰጡ ተደርጓል። ይህ ልዩ በቅድሚያ ድምጽ የመስጠት ፈቃድ የተሰጠው ወደ ድምጽ መስጫ ጣቢያዎች መጓዝ አስቸጋሪ ለሚሆንባቸው የአካል ጉዳተኞች፣ ነፍሰ ጡሮች እንዲሁም አረጋውያን ለመሳሰሉት መራጮች መሆኑን ዚምባባቤሌኔ በተባለው አካባቢ የማህበራዊ ኑሮ ሰራተኛ የሆኑት ኒቶምቢ ኤቦው ገልጸዋል። አረጋውያኑን በተመለከተ ሊኖር ስለሚችለው ችግርም እንዲህ ሲሉ ነው ያብራሩት።
I am anticipating
ፍቅር መኖሩ እንደማይቀር ገምታለሁ። ምክንያቱም መርሳት የሚያስከትለው ዲሜንሺያ በሽታ ተጠቂ የሆኑ አረጋውያን ሴቶችና ወንዶች አሉ። አንዳንዶቹ ምን እንደሚያደርጉ አያውቁም። ስለዚህ እውነቱን ለመናገር እጮቹ እነማን እንደሆኑ ሳያውቁ እንዴት ነው ድምጽ የሚሰጡት? ይሄ ችግር ማስከተለው አይቀርም። ያ እንዳለ ሆኖ ግን አስተምረጡ ልላቸው አልችልም። ምክንያቱም መምረጥ መብታቸው ነው።
በደቡብ አፍሪካ የምርጫ ስርዓት ዜጎች የሚደግፏቸውን የፖለቲካ ፓርቲዎች ይመርጣሉ። ፓርቲዎቹም ባገኙት ድምጽ መሰረት የፓርላማ መቀመጫ ይይዛሉ። እነዚህ የፓርላማ አባላት ናቸው ፕሬዝዳንት የሚመርጡት። ANC ከ50 ከመቶ የሚልቅ ድጋፍ ካላገኘ በስተቀር ፕሬዚደንት ሲሪል ራማፎሳ ለሁለተኛ የአምስት ዓመት የስልጣን ዘመን ለማስመረጥ ከፈለገ ከሌሎች ፓርቲዎች ጋር ጥምረት መፍጠር ይኖርበታል። ነገ ረቡዕ በ9ኙም የደቡብ አፍሪካ ክፍላተ ሀገር የሚካሄደው ምክር ቤታዊ ምርጫ ውጤት በጥቂት ቀናት ውስጥ ይፋ ይደረጋል ተብሎ ነው የሚጠበቀው። ትራምፕ በሌላ ፓርቲ እጩ ማቅረቢያ ጉባኤ የትኩረት ማዕከል ሊሆኑ ነው። በአሜሪካ በየአራት ዓመቱ በበጋው ወቅት ሁለቱ ዋና የፖለቲካ ፓርቲዎች ለፕሬዝዳንትነት የሚወዳደሩ እጩዎቻቸውን ያቀርባሉ። በዚህ ዓመት ሐምሌ ወር በዊስኮንሰን ግዛት ሚልዋኪ ከተማ የሚገኙ ሪፐብሊካኖች የቀድሞውን ፕሬዝዳንት ዶናልድ ትራምፕን እጩ አድርገው የሚያቀርቡ ሲሆን፣ በወሩ ደግሞ ሺካጎ ላይ ዴሞክራቶች አሁን በስልጣን ላይ የሚገኙትን ፕሬዝዳንት ጆ ባይደን እጩ መሆናቸውን ይፋ ያደርጋሉ። ሌላው እንብዛም ትኩረት ያልተሰጠው ግን በመጪው ቅዳሜ ምሽት በሚካሄደው ጉባኤ ፕሬዝዳንታዊ እጩን የሚያቀርበው ሌላኛው ፓርቲ ነው። የአሜሪካ ድምጽ ብሔራዊ ዘጋቢ ስቲቭ ሃርማን ከዋሽንግተን ያደረሰን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
ወዳልተጋነነው ነገር ግን አዲስ ትኩረት እየሳበ ወዳለው የሊበርታሪያን ፓርቲ ብሔራዊ ጉባኤ እንኳን በደህና መጣችሁ። ሊበርታሪያን ፓርቲ ዘንድሮ በአብዛኞቹ የዩናይትድ ስቴትስ ግዛቶች የሚወዳደር ፕሬዝዳንታዊ እጩ ይፋ ያደርጋል። ከህዝብ የተሰበሰቡ ድምጾች ዲሞክራቱ ጆ ባይደን፣ ሪፐብሊካኑ ዶናልድ ትራምፕ እና ገለልተኛ ተወዳዳሪው ሮበርት ኬኔዲ የተቀራረበ ፍክክር እንደሚያደርጉ በሚያሳዩበት ወቅት የሊበርታሪያን እጩ የሚያገኛቸው አነስተኛ ድምጾች ሁለተኛ የስልጣን ዘመን የሚያገኙት ባይደን ወይስ ትራምፕ ናቸው የሚለውን ሊወስኑ ይችላሉ። ለሊበርታሪያን ፓርቲ ፕሬዝዳንታዊ እጩ ሆነው የሚቀርቡት ተፎካካሪዎች እንብዛም የሚታወቁ አይደሉም። ይልቁንም የቴክሳሱን የሊበርታሪያን ፓርቲ ሊቀመንበር ኮሊን ካውንቲ ጨምሮ ወደ 1000 የሚጠጉት ልዑካን ናቸው በዚህ አመቱ ብሔራዊ ምርጫ ማን እንደሚወዳደር የሚወስኑት።
It's really kind of a big tent party. At the end of the day you've got people that are
Libertarian party የተለያዩ እና ሰፊ እይታዎች ያሏቸው አባላቶችን ያቀፈ ፓርቲ ነው። ወደ ቀኝ ያዘመመ አስተሳሰብ ያሏቸው ሰዎች አሉ። ወደ ግራ ያዘመመ አመለካከት ያላቸው ሰዎችም አሉ። ነገር ግን ሁላችንም የምንስማማበት ነገር መንግስት እጅግ በጣም ብዙ ስልጣን ተቆጣጥሯል። ያንን ስልጣን ወደ ህዝቡ ማውረድ እንፈልጋለን። ለህዝቡ መልሳችሁ ስጡ ነው የምንለው።
ከዚህ ቀደም ታይቶ በማያውቅ ሁኔታ ግን አንድ የሌላ ፓርቲ እጩ የሊበርታሪያን ፕሬዝዳንታዊ እጩዎች ይፋ በሚሆኑበት በራሳቸው መድረክ ላይ ትኩረት ለመሳብ ተዘጋጅተዋል። በመጪው ቅዳሜ ምሽት በሚካሄደው ስነ ስርዓት ላይ ትኩረት የሚስቡት ዶናልድ ትራምፕ ናቸው። በቨርጂኒያ ግዛት የሊበርታሪያን ተወካይ የሆኑት የግንባታ ባለሙያ ጄምስ ሴንት ጆን ትራምፕ ወደማይመለከታቸው የፖለቲካ ክልል የሚገቡት ትኩረት ለመሳብ ብቻ ነው ይላሉ።
It's a chance for him to speak and get his word out and he can speak to a bunch of other people who
ለመናገርና ሐሳባቸውን ለማጋራት እድል የሚያገኙበት ነው። ለወትሮ የሚናገሩትን መስማት ለማይፈልጉ በርካታ ሰዎች መናገር ይችላሉ። ይህን የሚያደርጉበት ዋና ምክንያታቸውም ያ ነው።
ባለፈው ሳምንት በብሔራዊ የጠመንጃ ማህበር ላይ ንግግር ያደረጉት ትራምፕ ከሊበርታሪያን ፓርቲ ድጋፍ ለማግኘት በእውነታው ላይ ትኩረት እንደሚያደርጉ አመልክተዋል።
Largely they have so much of what we have, you know, they're also people of common sense generally speaking. They have a couple of things that are a little different.
በትልቁ ካየ ነው እኛ ያለን ብዙ ነገር አላቸው። በአጠቃላይ ሲታይ መሰረታዊ የሆነ እውቀት ያላቸው ሰዎች ናቸው። ትንሽ የሚለያዩ የተወሰኑ ነገሮችም አሏቸው። ነገር ግን ከነርሱ ጋር መቀላቀል አለብን። ምክንያቱም ማንንም ይወዳደር ማን በየአመቱ 3 ከመቶ ያገኛሉ። ያንን 3 ከመቶ ደግሞ ማግኘት አለብን። ጆ ባይደን የማሸነፍ እድል እንዲኖራቸው ማድረግ አንችልም።
በቨርሞንት ግዛት ተወካይ የሆኑት አን ለፐልቴ ግን ትራምፕ ከ3 በመቶ ከቁራጭ በላይ ማግኘት አይችሉም ሲሉ ግምታቸውን ያስቀምጣሉ።
Do I think he's going to get the libertarian vote? No.
የሊበርታሪያኖችን ድምጽ ያገኛሉ ብዬ ገምታለሁ። በጭራሽ አንዳንዶች ሊበርታሪያኖች እሳቸውን ሊመርጡ ይችላሉ ወይ? በርግጥ አዎ፣ እኔ ከነሱ አንዷ ነኝ ወይ አይደለሁም።
ሊበርታሪያን ፓርቲ ፕሬዝዳንት ጆ ባይደንም በጉባኤያቸው ላይ ንግግር እንዲያደርጉ ጋብዘዋቸው ነበር። እሳቸው ግን ግብዣውን አልተቀበሉትም። በስቲቭ ሃርማን ለቀረበው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።
ባይደንና ትራምፕ የጥቁር አሜሪካውያንን ድምጽ ለማግኘት እየጣሩ ነው። በአሜሪካ ፕሬዝዳንታዊ ምርጫ እጩ የሆኑት ጆ ባይደንና ዶናልድ ትራምፕ የጥቁር አሜሪካውያን ድምጽ ሰጪዎችን ድጋፍ ለማግኘት ዘመቻ በማድረግ ላይ ይገኛሉ። የአሜሪካ ድምጽ ስካት ስተርንስ የፕሬዝዳንታዊ ምርጫ ዘመቻዎቹ የአፍሪካ አሜሪካውያንን ትኩረት ለማግኘት በማድረግ ላይ ያሉትን ጥረት ቃኝቷል። እንግዶልኝ እንደሚከተለው ያቀርባል።
ዶናልድ ትራምፕ በኒውዮርክ ባደረጉት የምርጫ ዘመቻ ንግግር እርሳቸው የሚመረጡ ከሆነ ሁሉም አሜሪካውያን ተጠቃሚ እንደሚሆኑ ተናግረዋል።
ጥቁር ሆንክ ነጭ ወይም ቡናማ ወይም ማንኛውም ቀለም ይኑርህ ጉዳዩ ያ አይደለም። ሁላችንም አሜሪካውያን ነን። እንደ አሜሪካዊ ባንድነት እንቆማለን።
ጆ ባይደን በበኩላቸው በሚቺጋን ለሲቪል መብት መሪዎች ባደረጉት ንግግር በአስተዳደራቸው ውስጥ ሁሉም አሜሪካውያን እንደተወከሉ ተናግረዋል።
በአስተዳደራችን ውስጥ በታሪክ ከየትኛውም አስተዳደር የበለጠ ብዛት ያላቸው አፍሪካ አሜሪካውያን ሴቶችና የህዳጣን ማህበረሰብ አባላት ይገኛሉ። ለዚያም ነው ስራችን እጅግ ውጤታማ የሆነው።
የመጪውን ምርጫ የመወሰን እድል ባላቸውና ወደ የትኛውም ፓርቲ ሊያዘሙ በሚችሉ ግዛቶች ውስጥ የሚገኙ ጥቁር አሜሪካውያንን ድጋፍ ለማግኘት ባይደንና ትራምፕ በመጣር ላይ ናቸው። ፒው የተሰኘው የጥናት ተቋም እንደሚለው በመጪው ምርጫ የጥቁር አሜሪካውያን ትኩረት ትምህርትን ማሻሻልና ኢኮኖሚውን ማጠናከር ናቸው። ትራምፕ ሁለቱንም ችግሮች መፍታት እንደሚችሉ ተናግረዋል።
We're going to bring success back to our schools.
ትምህርት ቤቶቻችን ተመልሰው ስኬታማ እንዲሆኑ እናደርጋለን። በአገራችን ታላቋ ከተማ ባለው እያንዳንዱ መንደር ብልጽግና እንዲፈጠር እናደርጋለን።
የባይደን የምርጫ ዘመቻ ቡድን በበኩሉ ትራምፕ ለጥቁሮች ጥላቻ እንዳላቸው ያሳያል ያለውን ማስተዋቂያ በኒውዮርክ በማስነገር ላይ ነው። ማስተዋቂያው ትራምፕ ጥቁሮችን አለማክበራቸው አዲስ እንዳልሆነ፣ ለጥቁር ቤተሰቦች አፓርትመንታቸውን ለማከራየት እንዳልፈቀዱ፣ እንዲሁም ወንጀለኛ ያልሆኑ ጥቁርና ሌሎች ወጣት ልጆች በሞት እንዲቀጡ ጥሪ አድርገዋል ሲል ይከሳል። ትራምፕ ቂመኛ እንደሆኑና የሚመረጡ ከሆነ የዳጣን ማህበረሰብ አባላትን እንደሚጎዳ ባይደን ይናገራሉ።
Trump isn't running to lead America. He's running for revenge. But revenge is no way to lead a country.
Trump አሜሪካንን ለመምራት አይደለም የተወዳደሩ ያሉት ለበቀል ነው። ሀገርን መምራት እንደዚህ አይደለም። በበቀል የወደፊት እቅድን ማሳካት አይቻልም። በበቀል የተሻለ ህይወትን መገንባት አይቻልም። ለዚያም ነው እኔ አሜሪካንን ለመምራት የምወዳደረው።
የፍልሰተኞች ጉዳይ የትራምፕ ዘመቻን ዋና ስፍራ ያዘ ነው። በደቡብ ብሮንክስ ክፍለ ከተማ ባደረጉት ዘመቻ በዚያ ለሚኖሩ እዳጣን ድምጽ ሰጪዎች ይህን ብለዋል።
African Americans are getting slaughtered. Hispanic Americans are getting slaughtered.
አፍሪካ አሜሪካውያን እየተገደሉ ነው። ስፓኒክ አሜሪካውያንም እየተገደሉ ነው። እነዚህ በሚሊየን የሚቆጠሩና ወደ አገራችን የሚገቡ ሰዎች ዋና የሚፈጥሩት ችግር በጥቁሮችና በሂስፓኒክ ህብረተሰብ ክፍሎች ላይ ነው። እነዚህ ህብረተሰብ ክፍሎች ስራቸውን፣ መኖሪያቸውን፣ ሁሉም ነገር እያጡ ነው።
ባይደን በበኩላቸው ለጥቁር ድምጽ ሰጪዎች ባደረጉት ንግግር ትራምፕን በድጋሚ ለማሸነፍ የእነርሱ ድምጽ እንደሚያስፈልጋቸው ተናግረዋል።
ዶናልድ ትራምፕ ከዚህ በፊት ለመሸነፋቸው ምክንያቱ እናንተ ናችሁ። አሁንም በዚህ ምርጫ እንዲሸነፍ ምክንያት የምትሆኑት እናንተ ናችሁ።
ከአራት ዓመታት በፊት በተደረገው ምርጫ 92% ጥቁር አሜሪካውያን ድምጽ ሰጪዎች ከትራምፕ ይልቅ ባይደንን መርጠዋል። የፒው ጥናት ተቋም እንዳመለከተው እስካለፈው ወር ድረስ ቁጥሩ ወደ 77% ዝቅ ብሏል። ለትራምፕ የወገኑት ደግሞ 18% የሚሆኑት ጥቁሮች እንደሆኑ ጥናቱ አመልክቷል። ስካት ስተርንስ ለላከው ዘገባ እንግዶ ለለኝ ዋሽንግተን ዲሲ።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ለምሽቱ የመጀመሪያው ምዕራፍ የያዝናቸው ዘገባዎች ተጠናቀው የሁለተኛው ምዕራፍን ጀምረናል። የመጀመሪያው ዘገባችን ንግድና ምጣኔ ሀብት ነው። በአማራ ክልል በ2016 በጀት ዓመት ዝቅተኛ የግብር ገቢ መሰብሰቡ ተገለጸ። በአማራ ክልል በቀጠለው ግጭት ምክንያት በ10 ወራት ጊዜ ውስጥ የተሰበሰበው የግብር ገቢ በበጀት ዓመቱ ከታቀደው ከግማሽ በታች እንደሆነ ነው ክልላዊ መንግስት ያስታወቀው። በበጀት ዓመቱ ከ71 ቢሊዮን ብር በላይ ለመሰብሰብ ቢታቀድም ለመሰብሰብ የተቻለው ግን 33 ቢሊዮን ብር ብቻ እንደሆነ የክልሉ ገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ትላንት ሰኞ ለአሜሪካ ድምጽ ተናግሯል። እቅዱ እጅግ የተለጠጠ ነበር ያሉት ምክትል ቢሮ ኃላፊው በተለይም በክልሉ ምራባይ ዞኖች ያለው የጸጥታ ችግር ለግብር አሰባሰቡ እንቅፋት መሆኑን ተናግረዋል። በክልሉ ያለው አንጻራዊ ሰላም መቀጠሉን የገለጹት እንዲሁ ኃላፊው ነዋሪው እና ነጋዴው ግብሩን እንዲከፍልም ጥሪ አቅርበዋል። አስቴር ምስጋናው ዘገባላት።
በአማራ ክልል በበጀት አመቱ ሊሰበሰብ ከታቀደው 71.65 ቢሊዮን ብር ገቢ ውስጥ ለመሰብሰብ የተቻለው ከግማሽ ቢሊዮን ብር በታች እንደሆነ የክልሉ ገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ለአሜሪካ ድምጽ ተናግረዋል። ምክትል ቢሮ ኃላፊው ለእቅዱ አለመሳካት የክልሉን ነባራዊ ሁኔታ ለማከለ እቅድ መታቀዱንና የጸጥታውን ችግር በመክንያትነት ጠቅሰዋል።
ክልሉ የያዘው እቅድ በጣም የተለጠጠ እጅግ ሰፊ እቅድ ነው። በተለይም በሰሜኑ ጦርነት ተከስቶ በነበረው ግጭት በዋናነት የመልሶ ግንባታ ተግባራቶች ይኖራሉ ብለን በማሰብ ይህም የመልሶ ግንባታ ስራዎች ሲደረጉ በመጀመሪያው ከዛ ተቀጥረው ከሚሰሩ ሰዎች የሚሰበሰብ የስራ ግብር ይኖራል። በአካባቢው በእያንዳንዱ ቦታ ላይ ግብይቶች በከፍተኛ ሁኔታ ይጨምራሉ። እሱን ተከትሎ የሚሰበሰቡ የገቢ መጠን ያድጋል የሚል አንድ ይዘን ነበረ። በሁለተኝነት በ2015 በጀት ዓመት መጨረሻ ላይ በጣም ያደገ ብለን በሚታሰብ ደረጃ የቁርጥ ግብር ጥናት ማሻሻያ አድርገን ነበሩ በስራ የገባ ነው። እሱም በተሟላ መልኩ እንዳይፈጸም ያው እንግዲህ እንደ ክልል ተፈጽሞ የነበረው የሰላም ችግር በዛ ልክ እንዳይሄድ አድርጎታል። ነገር ግን ታየ ነው ከ33 ቢሊዮን ብር በላይ በመደበኛና በከተማ አገልግሎት በድምር የተሰበሰበበት ሁኔታ አለ። ይህም ከአመቱ ወደ 46% ነው። በቁጥር ረገድ ታየ ነው ጤናማ ነው ሊባል የሚችል አይደለም። አነስተኛ ነው።
ለደህንነታቸው በመስጋት ስማቸውን በሚስጥር እንድንይዝ የጠየቁን አንድ የባህር ዳር ከተማ ነዋሪ በወቅታዊ የጸጥታ ችግር ምክንያት ስራ ባይኖርም ግብር መክፈል የዜግነት ግዴታ በመሆኑ መክፈላቸውን ተናግረዋል።
ሸቀጣሸቀጥ ንግድ ነው የተሰማሩት። ዘንድሮ ግብር አከፋፈል ያው በመጀመሪያ መንቀን ያለ ነበረ። ይግባኝ ምናምን ስንጠይቅ የተወሰነ ግማሹን ተቀነሰልና ግማሹ ደግሞ ግማሹን ከፍለን ቀሪውን ቆይተን እንድንከፍል ተደርጎልናል። የራሴ ግብር ስከፍላል ግዴታ እንደተወጣ ነው የሚሰማው።
በበጀት አመቱ በአማራ ክልል ተስፋፍቶ የቀጠለው የጸጥታ ችግር ግብር ከፋዩ ማህበረሰብ ሙሉ በሙሉ ዜግነታዊ ግዴታውን እንዳይወጣ ችግር መፍጠሩን የገቢዎች ቢሮ ምክትል ኃላፊ አስረድተዋል።
አጠቃላይ መጥተና ወደ 357000 ሚሊዮን ግብር ከፋይ አጥምተናል። ወደ 128000 ሚሊዮን ግብር ከፋይ ቅሬታ አቅርቧል። 56000 ለሚጠም ግብር ከፋዎች ቅሬታው አግባብነት አለ ተብሎ የተቀነሰበት ሁኔታ አለ። ይህም ጭምር ወደ 260000 ሚሊዮን ግብር ከፋይ ግብሩን አጠቃሉ ከፍሏል። ነገር ግን ወደ 100000 የሚጠጋ እስካሁን ያልከፈለናል ማለት ነው። አለመክፈላቸው ምክንያት የሆኑት ውሳኔ ያልደረሳቸውም። ውሳኔ ያልደረሰበት ደግሞ መሰረታዊ ምክንያቶቹ ያው ስለሚታወቁ ክልል ላይ የነበሩት ተቋማቶች ዝግ ነበሩ።
በደህንነት ስጋት ስማቸውን በይፋ እንዳንጠቅስ የጠየቁ በሰሜን ጎጃም ዞን የአዴት ከተማ ነዋሪ አርሶ አደር እና ስማቸውን በተመሳሳይ ምክንያት እንዳንጠቅስ የጠየቁን ሌላ አስተያየት ሰጪ የመሬት ግብር መክፈላቸው ትክክል እንደሆነ ቢያምኑም ከጤና መድህን ጋር በግዳጅ መክፈላቸው ግን እንዳላሳመናቸው ተናግረዋል።
በግዴታ የጤና መድህን ትከፍላላችሁ፣ ግብር ትከፍላላችሁ በሚል ማዳበሪያ ሊወስድ ሲሄድ ሰው ያንን እየከፈለ መጣ። ግብር ግዴታ ነው፣ የጤና መድህን ግን ታንፈልግ በግዴታ ማለት ነው።
በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የፓርትነርሺፕ እና የኮሚኒኬሽን ዳይሬክተር እንዲሁም ተመራማሪ ዶክተር አቡሌ መሀሪ ክልሉ ያቀደውን ያህል የግብር ገቢ ካልሰበሰበ ከሌሎች ክልሎች በተለየ መልኩ ችግር ይገጥመዋል ብለዋል።
ግብር አለመሰበሰቡ ምንም እንደተፈታ ነው። ጦርነት ካለ ሰላም ከሌለ ግብር ሰብሳቢ አካልም ግብር ከፋዩ ሰጥቶ መክፈል አይችልም። ግብር ሰብሳቢውም በአግባቡ ግብሩን ለመሰበሰብ ችግር ይደርስበታል። ስለዚህ ችግሩ ካለ ግብር አልተሰበሰበም። በዛ ላይ ደግሞ በግጭቱ ምክንያት የሚመጣ ተጨማሪ የበጀት ጫና ወይም የወጪ ጫና ስለሚኖር ምናልባት ከሌሎች ክልሎች ኮንፍሊክት ከሌለባቸው ወይ ግጭት ከሌለባቸው ክልሎች በባሰ ሁኔታ የክልሉን መንግስት ችግር ሲከተል ያምናለሁ።
በአሁኑ ወቅት በአማራ ክልል አንጻራዊ ሰላም መኖሩን የገለጹት የገቢዎች ምክትል ቢሮ ኃላፊ አቶ ፍቅረ ማርያም ደጀኔ የንግዱ ማህበረሰብ ባለው የበጀት ዓመቱ ቀሪ ጊዜያት ግብሩን እንዲከፍል ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው ነው።
አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን ዘገባዎች ነው በመከታተል ላይ የምትገኙት። ያዳመጣችሁት ሳምንታዊውን የንግድና ምጣኔ ሀብት ዘገባችንን ነበር። አስከትለን ደግሞ የምናልፈው ወደ ትምህርት ነክ ዘገባዎች ነው። ከዛ በፊት ስርጭቶቻችንን እንዴት እንደምታገኙዋቸው እናስተዋውቃችሁ። የአሜሪካ ድምጽ ዝግጅቶችና ስርጭቶች በቪያምሃሪክ የፌስቡክ ገጽ ላይና እንዲሁም ደግሞ ድረገጽ ላይ ይገኛሉ። ካፒና ቪን ጨምሮ የተለያዩ መሰናዶቻችን በድረገጽ ላይ ገብታችሁ ልታገኙዋቸው ትችላላችሁ። አስተያየት ወይም ጥያቄ ቢኖራችሁ ደግሞ የቪያምሃሪክ የፌስቡክ ገጽ ላይ በመግባት ዘለኝ ስልጡራችሁንም በመተው አስተያየቶቻችሁንም በመተው ልታደርሱን ትችላላችሁ። እኛ ተከታትለን የምንደርስበት ወይም ደግሞ የምናገኛችሁና ዘገባዎቻችንን የምናደርሳችሁ ይሆናል። ከኛ ጋር ስለሆናችሁና አመሰግናለን። አሁን እንግዲህ አስቀድሜ እንዳስተዋወቅኩት ወደ ትምህርት ነክ ዘገባዎች ነው የምናልፈው። በ16 ዓመት አዳጊ ወጣት ከ3 ዓመት በፊት የተመሰረተው የኢትዮጵያ ተፈጥሮ አፍቃሪያን የተሰኘ እንቅስቃሴ በአካባቢ ጥበቃና በአየር ንብረት ለውጥ ጉዳይ ላይ በ12 ትምህርት ቤቶች ለሚማሩ ተማሪዎች ግንዛቤ አስጨብጧል። አሁን ደግሞ ከዋን ፕላኔት ኢንተርናሽናል ትምህርት ቤት ጋር የመግባቢያ ሰነድ በመፈራረም ቀጣዩን ትውልድ በአካባቢ ጥበቃ ትምህርት ባረንጓዴ ልማትና በአየር ንብረት ለውጥ ላይ በማስተማር ተጽዕኖ ለመፍጠር የሚያስችል እንቅስቃሴን ፈጥሯል። አዳጊዋ ልዕልና ኃይሉ የዋን ፕላኔት መስራችና ዋና ስራ አስኪያጅ አቶ ዘላለም አማረ ተማሪዎች ከልጅነታቸው አንስቶ የአየር ንብረት ለውጥን ያገናዘበ አኗኗር እንዲያዳብሩ ለማገዝ ያለውን ጠቀሜታ በተመለከተ ሐሳባቸውን አካፍሏል። ስምኝሽ ቆየ ዘገባላት።
የ16 ዓመቷ ታዳጊ ልዕልና ኃይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በህፃንነቷ እንደሆነ ትናገራለች።
መጀመሪያ እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም ወዳለሁ እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ ስለ አካባቢ ንብረት ለውጥ፣ ስለተለያዩ ኢሹዎች በዚህ ዙሪያ።
ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ እድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች።
ቤቴ ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እንዴ ለምንድን ነው ሰው እንደዚህ የማይጨነቀው ብዬ ሁሌ ማስብ ነበረ። እናም ከመኪና ሲጥል እናድል ነበረ እንደዚህ እንደዚህ ያለፈቀ ሲፈጠር።
ልዕልና 7ኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በእድሜ ያሉትን ልጆች ስለተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማርና ግንዛቤ ማስጨበጥ እችላለሁ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች።
እና ጓደኞቼ ነበር መጀመሪያ ያለ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደንብ ኦርጋናይዝ መሆን ሲጀምር ትምህርት ቤትን ፍቃድ አግኝተን ከሰፖርት ቲቸር ጋር ሆነ አፍተር ስኩል አክቲቪቲ በሳምንት አንዴ እናደርግ ነበረ።
እንደና ተቋቁሞ ማለት ነው?
አዎ፣ እንደ ክለብ። አዎ። እና ይሄ አፍተር ስኩል አክቲቪቲ ላይ አራውንድ ላይክ 45 ሜምበርስ
ነበሩ።
አዎ። እና ተማሪዎቹ ሞር ኢንትረስትድ ሆኖ እዛ ትምህርት ቤት ውስጥ ያሉትን እጽዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ ትምህርት ቤት።
ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በ12 ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል።
አንድ ዓመት በፊት ነበረ ከዋን ፕላኔት ምስትር ዘላለም ጋር የተለዋወቅ ነው። ከዛ አሁን በቅርብ ሜሞራንደም ኦፍ አንደርስታንዲንግ ተፈራረምን። አን አግሪመንት ዌር ሁለታችንም አብረን የምንሰራቸው የተለያዩ አይነት
ከመዋለ ህጻናት አንስቶ እስከ 12ኛ ክፍል ድረስ በማደግ ላለፉት 18 ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከ5 ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊዮን ብር በላይ በማሰባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ።
በዚህ በኩል ሲስተም ተናሽናል ትምህርት ቤት ነኛ ያንድ የትምህርት ጥራትና በዛ በኩል ደግሞ ያንድ እንግዲህ ያንድ ግርግዳ ነው የሚለየን ከዛ ትምህርት ቤት ጋር። ስለዚህ ለትምህርት ቤቱም ለተማሪዎቹም ጥሩ ፕሮጀክት ነው። ከዚህ ጋር በተገናኘ ደግሞ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን? ምክንያቱም አብሮ የተያያዘ ስለሆነ ማለት ነው። ስለዚህ ከእንደ ሆሪዞንታል ጋርደን የምንለው ስለምሳሌ አካባቢ ላይ የተለያዩ ፍሩት ለምሳሌ ደግሞ ፍራፍሬዎች ሊያበቅሉ የሚችሉ ዛፎችን በመትከል እጽዋቶችን በመትከል የሚበሉም ሌሎች ምግቦችን በመትከል ተማሪዎች ኦልሬዲ ፕሮጀክቱ ተጀምረዋል።
ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው።
ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት፣ አብረው የእነሱን ኤንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮንመንት እንዲሆን ሲያደርጉ ተማሪዎቹን ትምህርት ቤት መምጣት ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ።
ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ።
አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች ተማሪዎች በራሳቸው ተነሳሽነት ምክንያቱም በራስ ተነሳሽነት ያደረገ ሰው ሁልጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን። የትምህርታችንም ጥረቶች እናፈቃለን። ከዛ ባሻገር ይቺ ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን exactly we want planet vision realize እናደርግ ምን ይችላል አንዱ ትሩ ደግሞ መሳሪያ ነው like minded institutions ወይ ደግሞ መሰል ተቋማት እንላቸዋለን። ስለዚህ መሰል ተቋማት እንደመሆን አመጣን እሷን ደግሞ ታዳጊ ወጣትን ካገዝን በቀላሉ አሁን የምትሰራው 11 አሳውት ወጥቶች አካባቢ ነው። ስለዚህ ለምሳሌ እኛ ወደ 50 100 200 ማድረስ እንችላለን። ምክንያቱም ያ ኔትወርኩም አለን ከትምህርቶች ጋር መንሰራለን።
አቶ ዘላለም አክለው ቀጣዩ ትውልድ ተፈጥሮን ከመንከባከብና ከመጠበቅ አንጻር አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ።
ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ ምሳሌ የሚቆረጡ የዛፎችን ቁጥር መቀነስልን ይችላል። ለምሳሌ እንደ አንድ ኤግዛምፕል ለምሳሌ በአስተዳደር ደረጃ ብታየው ኢንክሉዲንግ ጥቂት ነው ተማሪዎቹ ጋር መፍትሄ ያላመጣ ነው እንጂ በትምህርት ቤት ነው አኳያ ስታየው ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቀም ማጥቆም ለምሳሌ እነኚህ ጥረቶች አድርገን ተስፋ እየነባቸው ናቸው። ይሄ እንግዲህ በጉልበት ወይ ደግሞ በጫና በህጎች መታደርግ አይደለም። ወደፊት ኦብቪስሊ እንግዲህ አገሪቱ ህግና ፖሊሲ በስ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለን። ግን አትሊስት ያና ወየነስ ከመፍጠር አኳያ ግን እያንዳንዱ ወላጅ ለምሳሌ እንደው ሁሉ ጊዜ አሁን የቦትል ከጎን ያለ በጣም ሲያው መጠጣበት ነው። የዛሬ ግን 6 ወር ማመት ስጠይቅኝ ግን በቀን 1-2 ሪሳይክል ቦትሎች እጄ መጠጣፍና በቃ ፍራሽ ውስጥ የማስቀመጥ ቴንደንሲ ነበረ። ኢንዋንስ ግን በተቋም ደረጃ ግን አንድ ዳራ መሆን አለበት ሲባል እኔንም መለወጥ ጀምራል ብዬ አስባለሁ።
የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለ ተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች።
ተረካቢዎች ነን እንባላለን እና ከአሁኑ ማወቃችን እንዴት አካባቢያችን መንከባከብ እንዳለብን ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገር የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ዳብዘር ኢትዮጵያ የሚያምነው ይሄ ትልቅ ኢሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው፣ የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዬንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም እና እሱንም በማመን ነው በዚህ ሚያቸው ራሱ እየተባለ ያለ ነው።
ለእልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት 2 አመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር አላማ አለው። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። በነገ ምሽት በሌሎች ጥንቅሮች እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ደሩ።